የቅኔ ትምህርት አጀማመር በገብረ ዮሐንስ ገብረ ማርያም። በኢትዮጵያ ቤተክርስቲያን ጥንታዊው መንፈሳዊ አገልግሎት እንዴት ይካሄድ እንደነበር ከመጽሐፈ ኪዳን ክፍል አንድ መረዳት ይቻላል። ይህ መጽሐፍ ስብከትና ትምህርት፣ ማኅሌትና ቅዳሴ የራሳቸው የሆነ ክፍለ ጊዜ እንደነበራቸው በግልጽ ያስረዳል። እንደ መጽሐፉ አመዘጋገብ እሁድን ጨምሮ መንፈሳውያን በዓላት በተከበሩ ቁጥር ማኅሌቱ፣ ስብከቱና ትምህርቱ በቅደም ተከተል ይካሄዱ ነበር። ማኅሌቱ ተጀምሮ መካሄድ ሲጀምር በየጣልቃው እንደየምስጢሩ ከብሉያትና ከአዲሳት ምንባቦች ይነበባሉ። የተነበበው ምንባብ እንዲሁ አይታለፍም፣ ለሕዝቡ በሚገባው ቋንቋ ይብራራል። ማኅሌቱና ትምህርቱ ሲያበቃ ሥርዓተ ቅዳሴ ይጀምራል። በማኅሌቱና ሥርዓተ ቅዳሴው ንዑሰ ክርስቲያን የተባሉት ይካፈላሉ። የሥርዓተ ቅዳሴ ጸሎት የሚካሄደው ለንዑሰ ክርስቲያኖች ተብሎ ነው። በሥርዓተ ቅዳሴ የሚነበቡ መልእክታት፣ ግብረ ሐዋርያትና ወንጌል ገለጻ ይደረግባቸዋል። ምክንያቱም የእነሱ በሥርዓተ ቅዳሴ ጊዜ መነበብ ለንዑሰ ክርስቲያኖች ትምህርት ማግኘት ተብሎ ስለሆነ ነው። ከሥርዓተ ቅዳሴው በስተመጀመሪያ የመጣው መባ ሁሉ ይሰበሰባል። መባው ለቅዳሴ የሚያስፈልጉትን እቃዎች ብሎ ብቻ የሚያጠቃልል ነው። መባው ተሰብስቦ ሲያበቃ አንድ ዲያቆንና አንድ ቄስ ልብሰ ተክህኖ ለብሰው ወደ ተሰበሰበ መባ ይመጡና ዲያቆኑ ጸልዩ በእንተ ለያበው ሲል ቄሱ ጸሎተ መባእን ያነባል። ሥርዓተ ቅዳሴው ሲያበቃ ጻኡ ንዑሰ ክርስቲያን ብሎ ዲያቆኑ ያውጃል። ንዑሰ ክርስቲያኖችም ይወጣሉ። በዚህ ጊዜ ቅዳሴው ይጀመራል። የቅዳሴው አጀማመር እንዴት እንደነበር ገና በጥናት አልተደረሰበትም። ምናልባትም ቢመጠን በዚህ ጊዜ ይባል ኖሮ ይሆናል የሚል ግምት አለ። ንዑሰ ክርስቲያን ከሌሉ ሥርዓተ ቅዳሴን የማያደርሱ አብያተ ክርስቲያናት እንዳሉ ዶክተር ስርጉ ኃይለ ሥላሴ በህትመት ላይ ባልዋለው መዝገበ ቃላት ጽሑፋቸው ያስረዳሉ። በእኛ ቤተ ክርስቲያን ሥርዓተ ቅዳሴና ዋናው ቅዳሴ አንድ ላይ እንዲካሄዱ ቀስ በቀስ እየተለመደ መጣ። የተጀመረበት ዘመን ባይታወቅም ከ13ኛውና ከ14ኛው ክፍለ ዘመን ወዲህ እንደሆነ ይገምታል። ሰዓታት በ14ኛው ክፍለ ዘመን ስለተጀመረ በማኅሌት ላይ ለውጥ ተጀመረ። ከ15ኛው ክፍለ ዘመን ደግሞ የቅኔ ትምህርት ተጀመረ። ስለ ቅኔ አጀማመር በኢትዮጵያውያን መምህራን በኩል ሁለት የተለያዩ የታሪክ ዘገባዎች አሉ። በአንደኛው ክፍል አሁን ያለው የቅኔ መንገድ የተጀመረው በዮሐንስ ገብላዊ ነው የሚል ሲሆን፣ በሁለተኛው ደግሞ የአሁኑን ቅኔ የጀመረው ደቀ እስጢፋ የተባለው ሰው እንደሆነ የሚገልጽ ነው። ሁለቱንም ክፍሎች ቅድ በቅደም ተከተል ከዚህ ቀጥሎ ይታያሉ። አንደኛ፣ ዮሐንስ ገብላዊ። ይህ ምሁር ዮሐንስ ፍልሱፍ በመባልም ይጠቀሳል። ይህ ቅጽል ሊሰጠው የቻለው በምስጢር እየተራቀቀ ቅኔን ስላስፋፋ እንደሆነ መገመት አያዳግትም። ገብላዊ የተባለበት ምክንያት ደግሞ ዋላ ድላንታ ውስጥ በምትገኘው ገብላት በምትባል ቀበሌ ስለተወለደ ነው። ዮሐንስ ገብላዊ ከ1427 እስከ 1460 ዓ.ም ባለው ጊዜ ውስጥ ቅኔን እያስተማረ ኖረ። ከእሱ ተማሪዎች መካከል አባ ወልደ ገብርኤል የተባሉ መነኩሴ ይገኙባቸዋል። አባ ወልደ ገብርኤል ዮሐንስ ገብላዊን ተክተው ቅኔን አስተምረዋል። እሱ ከሞተ በኋላ ማለት ነው። ከአባ ወልደ ገብርኤል ሞት በኋላ ደግሞ ሰምረ ክርስቶስ በጉባኤው ተቀጠለበት። ሰምረ ክርስቶስ በቅኔ መምህርነት 10 ዓመት ቆይቷል። ይኸውም ከ1460 እስከ 1470 ዓ.ም ድረስ መሆኑ ነው። አጼ በእደ ማርያም የተባሉ ንጉስም ልክ እንደ ሰምረ ክርስቶስ ከሰምረ ክርስቶስ ጋር ተጣልተው እንደ ሰምረ ክርስቶስ በንጉስነት 10 ዓመት ብቻ ነው የቆዩት። አጼ በእደ ማርያም ከሰምረ ክርስቶስ ጋር ተጣልተው ነበር። የተጣሉበት ምክንያት የቅኔ በአዲስ መልክ መቅረብ በሳቸው ዘንድ አዲስ ነገር በመሆኑ ነው። ነገር ግን በእደ ማርያም የግዕዝን ሰዋሰው ጠንቅቆ ያውቅ ስለነበር ሁኔታውን በአጭር ጊዜ ውስጥ ተረድቶ ሁለቱ ሊታረቁ ችለዋል። ሁለቱን ያስታረቀ ቅኔ ድህረ ተሰብረ አጽንኦ ለሰብእናነ ልህኩት ለባህዊ ክርስቶስ በማየ ሐዲስ ጥምቀት ወይም ድህረ ተሰብረ አጽንኦ ለልቡና የልህኩት ለሚለው ጉባኤ ቃና እንደሆነ ይነገራል። ድቅ ወልደ ማርያምና ተዋነይ የሰምረ ክርስቶስ አራተኛ ትውልድ መሆናቸው የጻፉ ባለታሪኮች አሉ። እንደነሱ አመዘጋገብ ሁለቱ ድቅ ወልደ ማርያምና ተዋነይ ከአንድ ትምህርት ቤት የወጡ ናቸው። ከይኩኖ አምላክ ዘመነ መንግስት ጀምሮ እስከ 16ኛው ክፍለ ዘመን ድረስ የኢትዮጵያ ነገስታት መዲና አማራ ሳይንት ነበር። ከዮሐንስ ገብላዊ ጀምሮ እስከ ተዋናይና ድድቅ ወልደ ማርያም ድረስ የነበሩ የቅኔ መምህራን ከአማራ ሳይንት አካባቢ አልራቁም ነበር። ከዚያ ወዲህ ግን ግራኝ መሐመድ ሲነሳ ድድቅ ወልደ ማርያም ወደ ጎንደር ሄዶ ዳውንት ውስጥ ጨረቃ ሚካኤል በተባለው ደብር ቅኔን እያስተማረ ተቀመጠ። ተዋናይ በበኩሉ ወደ ጎጃም በመሄድ እዛው ቅኔን አስፋፋ። ሁለተኛ ደቀ ስቲፋ ግሪክ ሂዶ ፍልስፍናን ተማረ። የተማረውም የፍልስፍና መንገድ ከቅኔ መንገድ ጋር የሚመሳሰል ነው። ስለዚህ በፍልስፍናው ባገኘው ዘዴ ተጠቅሞ የቅኔውን መንገድ ፈለሰፈ የሚሉ አሉ። ደቀ ስቲፋ ከ17 እስከ 1486 ባለው ጊዜ ውስጥ እንደነበር ይታመናል። ደቀ ስቲፋ ቅኔን ማስተማር ሲጀምር አጼ በደ ማርያም በህይወት ነበሩ። አጼ እስክንድር ከእሱ ቅኔን ተምረዋል። አንድ ኢትዮጵያዊ በ15ኛው ክፍለ ዘመን ግሪክ ሂዶ ተማረ ማለት ያስቸግራል። ቱርኮች ከዚያ በፊት ጀምሮ ለብዙ ዘመናት ግሪክን በመቆጣጠር ላይ ነበሩ። ግራኝ መሐመድ ኢትዮጵያን ለመውረድ የቻለው ከእነሱ የመሳሪያ ድጋፍ ስላገኘ ነው። ብዙ የሜዲትራኒያን አካባቢ አገሮችን በቁጥጥር ከመዋል አልፈው የኢትዮጵያ ጠረፎች የነበሩት የቀይ ባህር አካባቢዎች በእነሱ እጅ ወድቀው ነበር። የግሪክ የፍልስፍና ትምህርት ቤቶችም በዚህ ወቅት ከተዘጉ ዘመናትን አሳልፈው ነበር። ስለዚህ እነዚህና ሌሎች ምክንያቶች እያሉ ከኢትዮጵያ ተነስቶ አንድ ኢትዮጵያዊ ግሪክ ድረስ ሂዶ ሊማር አይችልም። ደቀ ስቲፋ ወደ ጎጃም የሄደበት ምክንያት በንጉሱ ሚስት ስለታማና ንጉሱም ስለጠረጠሩት በሽሽት መሆኑ ይነገራል። ሆኖም በጎጃም ቅኔን አስፋፍቷል። የቅኔ ቦታዎች ከ15ኛው እስከ 17ኛው ክፍለ ዘመን ለሁለት ምዕት ዓመታት የዋድላና የጎጃም በመባል በሁለት ተከፍለው ቆይቶ የጎጃም የቅኔ ቦታዎች የዋሸራና የጎንጅ በመባል ለሁለት ተከፈሉ። በ17ኛው ክፍለ ዘመን የጎንደር ከተማ ስትቆረቆር አራተኛው የቅኔ ቦታ በዚቹ ከተማ ተስፋፋ። ከዚያ ወዲህ የቅኔ ቦታዎች አራት ሆኑ። የአራቱ ክፍሎች የቅኔ መንገድ ይለያያል። ቅኔ ከልብ ሰርጾ ሲገባ የግድ ወደ ብቸኝነት ኑሮ ይስባል። ቅኔ በሚቀነባበርበት ጊዜ እጅግ ጸጥታ የሰፈነበት አካባቢ ማግኘት የግድ ይሆናል። ካልሆነ ደግሞ አካባቢው ጭር ሲል ሌሊቱን ሙሉ እያሰላሰሉ ማደር ይመረጣል። በመንገድ ጊዜም ቢሆን አብሮ ተጓዥ ጓደኛን ያስጠላል፣ ምክንያቱም በሁለቱ ጨዋታ ስለሚኖር ነው። በአጠቃላይ ቅኔ የባህታውያን ሙያ ነው ማለት ይቻላል። በቅኔ ባለሙያነት የተካኑ ብዙ ሰዎች በተባህቶ ተወስነው ለመኖር ይገደዱ ነበር። የቅኔን ሙያ ካስፋፉ የጎንደር መምህራን መካከል ክፍለ ዮሐንስ አንዱ ነው። ይህ የቤተክርስቲያን ምሁር ከአክሱም ከተማ በስተ ሰሜን ምስራቅ 5 ኪሎ ሜትር ያህል ወጣ ብላ በምትገኘው ማይሩባ በምትባለው አጥቢያ ተወለደ። ማይሩባ ቅዱስ ያሬድ ከተወለደበት መደባይ ወለል ጎድን ትገኛለች። ሁለቱ ቦታዎች መደባይ ወለል እና ማይሩባ በዘመን አክሱም ብዙ የቤተክርስቲያን ሊቃውንት ያወጡባቸው መሆናቸው ይታመናል። ክፍለ ዮሐንስ የአራቱ ጉባኤያት ባለቤት ከመሆኑ በላይ የቅኔን መንገድ ለማስተካከል ብዙ የጣረ ምሁር መሆኑ ይነገርለታል። ኑሮ በብህትውና የተወሰነ ነበር። እንዲያውም አልባሌ መስሎ ከቦታ ቦታ ሲዘዋወር ከቆየ በኋላ የመጋቢት መድኃኔዓለም ዕለት ጎንደር ከተማ በሚገኘው የመድኃኔዓለም ደብር የመወድስ ቅኔ በመቀኘቱ እውቅና ማግኘቱን አንዳንድ የቤተክርስቲያን መምህራን ያስረዳሉ። የመድኃኔዓለም ዕለት የተቀኘው መወድስ ቅኔ ጣዕዋ ንዑስ መድኃኔዓለም የሚለው ነው። ቅኔው ክርስቶስ መልዕልተ መስቀል የተቀበለውን መከራ መስቀል ይገልጣል፣ መከራ ምስጢር ይገልጣል። ከዚህም ሌላ የእሱ ቅኔዎች በኢትዮጵያ ቤተክርስቲያን መምህራን ዘንድ በብዛት ሲነገሩ ይሰማል። ከጉባኤ ቃና እስከ መወድስ ለጸናጽል ትምህርት በቋሚነት ተመደብ የሚገኙት ሁሉ የእሱ ቅኔዎች ናቸው። አሁን ያለው የቅኔ ዜማ በሙሉ የተወሰነው በእሱ አማካኝነት ሳይሆን እንዳልቀረ ይታመናል። ክፍለ ዮሐንስ በአጼ አድያም ሰገድ እያሱና በአጼ ዳዊት ዘመን እንደነበር ከተቀኛቸው ቅኔዎች ለመረዳት ይቻላል። ክፍለ ዮሐንስ ከካህናት ጋር ብዙም ተግባቢነት የነበረው አይመስልም። ካህንና እረኛን ቤተ መቅደስንና የእንስሶች በረትን በመነሻነት ይወስድና በካህናት ያለው ተንኮል በእረኞች እንደሌለ ቤተ መቅደስም የወንበዲ ቦታ ልትሆን እንደቻለች ይህም ይታወቅ ዘንድ ጌታችን በቤተልሔም ዋሻ በተወለደ ጊዜ እረኞች ከሰማይ መላእክት ጋር ሲዘምሩ እንደታዩ በቅኔው ገልጿል። ቅኔውም በከፊል ይህ ነው። እምከዊነ ካህን የይስ ከዊነ ኖላዊ ወጎለ እንስሳ ትትበደርም ቤተ መቅደስ አባይ እስመ ቤተ መቅደስ ከሆነት ቤተ ፈያታይ ወበላይነ ኑሮት ይሃለው ላይለ ካህናት ዛሃሉ እከይ የዋድላና የጎንጅ የዋሸራ መምህራን ለግዕዝ ሰዋሱ መመሪያ ሊሆን የሚችል ዝግጅት በየራሳቸው አዘጋጅተው ትተዋል። ይህም መመሪያ በእነሱ አባባል አጠቃላይ ስሙ አገባብ ይባላል። በዝርዝር ሲነገር ደግሞ እርባ ቅምር፣ አብይ አገባብ፣ ንዑስ አገባብና ደቂቅ አገባብ ይባላል። ዋድላዎችና ዋሸራዎች ሆን ብለው አገባቡን ትምህርት ይሰጡበት ነበር። ወደ ቅኔው ይህን ያህል ትኩረት ሳይሰጡ በይበልጥ አገባብን በማስተማር የታወቁ መምህራን ነበሩ። ለምሳሌ ያህልም በደቡብ ጎንደር የኔታ መርሻ፣ የኔታ ብዙ አየው በሰሜን ጎንደር በአገባብ አስተማሪነታቸው የታወቁ ነበሩ። የደቡብ ጎንደሩ የኔታ መርሻ ፍጹምነት የነበራቸው ባህታዊ ስለነበሩ ማህበረ ስላሴ ገብተው ገዳማዊ በረከትን በማግኘት በዚያው አርፈዋል። ያገባ መምራን ባንድ በኩል የራሳቸውን ቋሚ ተማሪዎች ያስተማሩ፣ በሌላ በኩል ከሌሎች መምራን ለቅኔ መምርነት የበቁትን መምራን አጋባ ያስተምሩ ነበር። ዋርላው የቅኔ መንገድ ለቅኔ መምርነት የበቃው ደቀ መዝሙር እንደገና ወደ ጎንጅና ወደ ዋሸራ ያገባ መምራን ሂዶ የነሱን ያገባ መንገድ ይማራል። የጎንጅና የዋሸራ የቅኔ ምሩቃንም ወደ ዋርላ ያገባ ሊቃውንት በመሄድ የነሱን አገባብ መንገድ ያጠኑ ነበር። የጎንጅ የቅኔ መምራን ይህን ያህል የጽሁፍ አገባብ አላስተላለፉም። የእነሱ የአገባብ ትምህርት አብሮ ከቅኔው ጋር ነው የሚሰጠው። ከጎንጅ የቅኔ መምህራን የተማሩ ሁሉ የጽሁፍ አገባብ እንዲኖረው አይገደድም። የአገባቡ መንገድ ከቅኔው ትምህርት ጋር በሚገባ ያውቀዋል። ስለ አገባብ መንገድ ቢጠየቅ መጽሐፍ ልመልከት ሳይል ወዲያውኑ መልስ ይሰጣል። በአንድ ቅኔ ውስጥ መወድስም ይሁን ሌላ የጎንጅ ቅኔ ሲነገር በአገባብ ስለሚቀነባበር ላላወቀው ሰሚ በጣም ይከብዳል። ሁሉም የአገባብ አይነቶች ይኖራሉ። ስለዚህ የቅኔውን ምስጢር ከተረዳ በኋላ ቀጥሎ ይህ አብይ አገባብ ነው፣ ይህ ንዑስ ነው፣ ይህ ደቂቅ ነው እያለ በአእምሮ ያስገባዋል። ቅኔንም ለመቅረጽ በሰፊው ይረዳዋል። በአጠቃላይ ግዕዝ ዋሱ የሙያ ጥንቃቄ በጎንጅ የቅኔ መምህራን ዘንድ ከፍተኛ ስፍራ አለው። በእነሱ ያለው ትንሽ ችግር የግዕዝን ቃላት እንደ ልብ ለመጠቀም አለመፍቀድ ነው። የግዕዝ ቋንቋ በቋንቋነቱ ብቻ በእነሱ ዘንድ በስራ ላይ አይውልም። ብዙዎች የግዕዝ ቃላት በአማርኛ ጸያፍነት አላቸው እየተባለ በቅኔ እንዳይገቡ ይከለክላሉ። ይህ አባባል ስህተት እንደሆነ ይታወቃል። ምክንያቱም ማንኛውም ቋንቋ በሌላ ቋንቋ ከታረመ ሂደቱን ስለሚያበላሸው ነው። የጎንደር የቅኔ መምህራንም በጽሁፍ የሰፈረ አገባብ የላቸውም። እነሱ ይጠቀሙ የነበረው ከላይ በተጠቀሱት ክፍሎች አገባቦች ነው። ቅኔያቸውም ቢሆን የሰዋሱ መንገድ የሚጠነቅቅ አይደለም። ዋናው ትኩረታቸው የመጽሐፍትን ምስጢር በቅኔ መግለጽ ነበር። ከብሉያትና ከአዲሳት ትርጓሜ ጋር ቅኔን ያያይዙታል። ይህ የሆነበት ምክንያት በጎንደር ለመጀመሪያ ጊዜ የመጽሐፍ ትርጉም በአማርኛ ሲዘጋጅ ቅኔም ከዚያው ጋር አብሮ በመስፋፋት ላይ ስለነበር ነው።